ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 10 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የምናቀርበው የሳምንቱን ዜና የምንተነትንበት የፍቅሬ ዜና ዝግጅታችን ይቀርባል። በማስከተልም በአሳለፍነው ሳምንት አቅርበናቸው የነበሩ ሀተታዎችን እንዲሁም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ተሰጥተው የነበሩ መግለጫዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በተለያዩ አጣጫዎች የተከሰቱ ግጭቶች አለመረጋጋታቸው ታወቀ። በዚህ ባሳለፍነው ሳምንት በበርካታ አካባቢዎች በተለያዩ ሰበቦች መከሰታቸው የሚነገርላቸው የጎሳ ግጭቶች የበርካቶች ህይወት ማለፉ ቁጥራቸው በውል ያልታወቀ ሰዎች ለከባድ አደጋ ጉዳት መዳረጋቸው መረዳት ችለናል። በሐዋሳ ማክሰኞ ዕለት ከተከበረው ጨምበላላ በተባለው የሲዳማ ህዝብ ባላቡ የዘመን መለወጫ ባል ዋዜማ ላይ የተከሰተው ግጭት ተከትሎ ሰሞኑን በርካታ መኖሪያ ቤቶች መቃጠላቸውና ከ15 በላይ የሚሆኑ ሰዎች መገደላቸው እየተነገረ ነው። በበዓሉ ዕለት የተሰሙና ከተበተኑ በራሪ ወረቀቶች መረዳት የተቻለው በ1995 ዓመተ ምህረት የሲዳማ ዞን መቀመጫ ከተማ ሐዋሳ እንድትሆን የሚጠይቀውና ደቡብ በሚል ማንነታችንን በሚደብቅ መጠሪያ መጠራት የለብንም እንደ ሌሎች ሁሉ ብቻችንን መሆን ለእድገታችን ይበጀናል እነ ሸራው ሽጉጤ እነ ኃይለ ማርያም ደሳለኝ ወዝተ ወንጀለኞች ናቸውና በወንጀላቸው ይጠየቁ የሚሉ እንደነበሩበት ከስፍራው ከደረሰን ጥቆማ መረዳት ተችሏል። የነዚህ ጥያቄዎች መነሳት ያስተነግጣቸው ወገኖች እጅ እንዳለበት የሚጠረጠር የጎሳ ግጭት ተከስቶ በተለይ የወላይታ ተወላጅ ላይ ያነጣጠረ ጥቃት መሰንዘሩን ተያይዞ ከደረሰን ዘገባም መከንዘብ ተችሏል። ይህን ሁኔታ ለመቀበል በወላይታ ሶዶ ሲዳሞችን የማጥቃት እንቅስቃሴ መከሰቱን በስፋት እየተነገረ ይገኛል። ይበንድ እንዳለ በወልቂጤ ቢያንስ 3 ንጹሃን ሰዎች የተገደሉበትና ቁጥራቸው በውል የማይታወቅ በርካታ ሰዎች በጽኑ የቆሰሉበት መኖሪያ ቤቶች የተቃጠሉበት አዛውንቶችን ጨምሮ በርካቶች ለእስር የተዳረጉበት ግጭት ካሳለፍነው ሮብ ጀምሮ እየጤሰና እየነደደ መሆኑ ብዙዎች እያነጋገረ መሆኑ ታውቋል። ወያኔ የጉራጌ ህዝብ ለሀገሩ የሚያሳየውን ቀናይነት በተደጋጋሚ በተከሰቱ ሁኔታዎች በመግለጹ ይህን የህዝብ ስሜት ለመስበር በሚል በአካባቢው የሚገኝ ቀበና የተባለ ጎሳ ተወላጆችን ከላይ እስከታች ባሉ መዋቅሮች የፖለቲካውና ያስተዳደሩን መዋቅር እንዲቆጣጠሩ በማድረግ ከ20 ዓመታት በላይ በጉራጌ ህዝብ ላይ አስተዳደራዊ በደል እንዲደርስ ማድረጉን ጉዳዩ በቅርበት ከሚከታተሉ ወገኖች መገንዘብ ተችሏል። ይህ ዘገባ እስከተጠና ከረበት ጊዜ ድረስ በወልቂጤ ውጥረት እንደሰፈነ መሆኑ መገንዘብም ተችሏል።
ወያኔ ለኢኮኖሚ እድገት በሚል ሰበብ አየር መንገድንና የባቡር አገልግሎትን ለግል ባለሀብቶች ለመሸጥ መነሳቱ በጣም አነጋጋሪና የሚወገዝ ውሳኔ ነው ያሉ ክፍሎች ያው ሽያጩ ለወያኔ ባለሀብቶችና ለባዳን የሚጠቅም እንጂ ሀገራችን ጉዳት ላይ የሚጥል ነው ሲሉ ተችተዋል። እንደ ፈረንሳይ ባሉ ሀገሮች ጭምር የህዝብ ሀብት የተባሉ የትራንስፖርት ተቋሞች ለግል እንዳይሸጡ እስከዛሬ ያላሰለሰ ተቃውሞና ትግል እየተካሄደ መሆኑን የተቀሱ ክፍሎች ምንም እንኳን የኢትዮጵያ አየር መንገድ የወያኔ አየር መንገድ ከሆነ አመታት ቢያልፉም ተቀሎ ለግል ባለሀብት መሸጥ ህዝብን የሚጎዳ ኑሮውን ጓጋን የሚያነርና ተጥቆሙ ጉዳቱ የሚያመዝን ነው ሲሉ ተችተዋል። ይህን መሰል ውሳኔዎች እንዲወሰዱ ለበዝበዛ ያመቻት ዘንድ አሜሪካ ስትገፋፋ የቆየ ሲሆን አዲሱ ሹም በሰጡት ትዕዛዝ መሰረት ይህን ወያኔያዊና የባዕድ ውሳኔ መስማማቱን ያጋልጣል ብለዋል። የግል ባለሀብቶች በተወሰኑ መስኮች መሰማራታቸው ወያኔ ለብቻው የሚቆጣጠረውንና ያቆረቆዘውን ኢኮኖሚ ሊያሻሽል ቢችልም በመሰረታዊ ተቋሞች ማለትም አየር መንገድ፣ ባቡር፣ ቴሌኮም ወዘተ ተቋሞች ግን የግል ባለቤት ሀብት መሆናቸው ኢትዮጵያን አይጠቅምም ሲሉ አውቀው ተቆመዋል። ለኢትዮጵያ ኢኮኖሚ መሰረታዊ ክስረትና የውጭ ምንዛሪ መጥፋት ዋናው ተጠያቂ ወያኔ ራሱ ነው በሚልም ተወግዟል። የወያኔ የንግድ ድርጅቶች ተሸጠው ገንዘቡ እስካሁን ለተከማቸው የቀረጥና የግብር ዕዳ መሸፈኛ እንዲሆን ተባለ። ወያኔ ከውጭ ቃስ ያስገቡ ቀረጥ የማይከፍሉትን አገር ውስጥ ሲናግዱ ግብር የማይከፍሉትን እነ ኤፈርትን፣ ዲንሾን፣ ጉናን፣ ጥረትን፣ አምባሰልን፣ ፋና የሬዲዮና የቴሌቪዥን ጣቢያን፣ ዋልታ የዜናና የቴሌቪዥን ጣቢያንና ወጋገን ባንክን ወዘተ ድርጅቶቹ ለባለሀብቱ ለኢትዮጵያ ሕዝብ ማስረከብ የማይቀርና የግድ ሊሆን የሚገባውን ሳያደርግ የኢትዮጵያ አየር መንገድን እንደምስት አንክቶ ባጥጡ ካስቀረው በኋላ ወደ ግል ይዛወራል ማለቱ በተለመደው በሕዝብ ሀብት ለመጫወት ነው የሚሉ በርካቶች ናቸው። የኢትዮጵያ አየር መንገድ የቦርድ ሰብሳቢ ተብዬው አባዱላ በአየር መንገዱ ኪሳራ ተጠያቂ መሆን ይገባዋልም ተብሏል። እስከዛሬ አየር መንገዱ አትራፊ እንደሆነ ይቀርብ የነበረው የገጽ ማሳመሪያ የሚባለው የሐሰት ዘገባ እንደነበር ውስጥ አዋቂዎች ይገልጻሉ። ተወልደ የተባለው ስራ አስኪያጅ ተብዬ በዘመድ አዝማዶቹ ስም ወደ አራት የሚጠጉ ህንጻዎች እያስገነባ መሆኑ የሚታወቅ ነው ተብሏል። በስራ አስኪያጁ ዘረኝነት የተነሳ ነባር የአየር መንገዱ ሰራተኞች ስራቸውን እየለቀቁ ምንም የሥራ ዕውቀቱና ልምዱ በሌላቸው በትግራይ ተወላጆች እየተተኩ መሆኑ ብዙዎችን እያስቆጨ እንደሆነ ይነገራል። ለሀገር ከታሰበ እንደ ኢትዮጵያ አየር መንገድ ያሉ ድርጅቶችን እየቦጠቦጡ ያሉትን እንደነ አባዱላና ተወልደ የመሰሉትን ለፍርድ አቅርቦ የዘረፉትን የህዝብ ሀብት ማስተፋት ፍትሃዊ ነው ተብሏል።
የወያኔ የይስሙላ መከላከያ ሚኒስተር ወያኔ የባህር ኃይል ሊገነባ ነው ብሎ ማስተዋቁ በዓለም አቀፍ ደረጃ አስቂኝ የሚልን ትችት ማግኘቱ ተዘገበ። ሚኒስትሩ ወያኔ ወደ ባልባ ያደረጋት ሀገር ቤት ወደ በማን ወደ ብላይ ባህር ኃይል እንደምትቋቋም ለመናገር ዝግጁ ባይሆንም ይህ በሰው ወደብና ባህር የባህር ኃይል ምስረታ የወያኔ ቀውስ ቀልፈፋ ከንቱ ድንፋታ ነው ተብሎ ተተችቷል። ወያኔ ሀገራችንን ወደቦች ለሻቢያ አስረክቦ ባሰብ ላይ እንኳን ድርድርን አልፈልግም ያለ ከሃዲ ኃይል ነው ያሉት ክፍሎች በአሁኑ ጊዜ መሬት ለሻቢያ ሊሰጥ ሲነሳ ሻቢያ እንድንጠቀም ይፈቅዳል፣ በርበር አለልን፣ ፖርት ሱዳንም ክፍት ነው ወዘተ ያለ የሚለፍፈው ከሀቅ የራቀና ክህደቱን ለመሸፈን የሚያቀርበው የሐሰት ፕሮፓጋንዳ ነው በሚልም ተጋልጧል።
ወያኔ ከገባበት ቀውስ ለመውጣት በባዕዳን ርዳታ ሲንፈራገጥ ቆይቶ ለአሜሪካ ታዛዥና ሰራተኛ የሆነውን አዲሹም ካገኘ በኋላ ሳይውል ሳያድር የአርጀርስን ስምምነት አክብሬ ባድመንና ዛላንበሳን ለሻቢያ አስረክባለሁ ብሎ መወሰኑ የህዝብን ተቃውሞ በማስነሳቱ ውሳኔውም በያድክ ተብየው ጽፈት ቤትና በአዲሱ ሹም ላይ ለማሳበብ ተዘጋጅቷል የሚል መረጃ እየደረሰ ነው። ትግራይን በሚመለከት ጉዳይ ከወያኔ ቁንጮች ሌላ ማንም ሊወስን አለመቻሉ እየታወቀ ባድመን ለሻቢያ ማስረከቡ የአዲሱ ሹም ኃላፊነት ነው ለማለት መነሳት ሸፍጥ መሆኑን ህዝብ ያውቃል ተብሏል። ከባድመን ከዛላንበሳና አዲ ኢሮብ 40 ሺህ የሚጠጉ ዜጎችን ሊያፈናቅል የተዘጋጀው ወያኔ ጦሩን ከድንበር ለማንሳትም ዝግጁ መሆኑን ተጋልጧል። የውሳኔ ሁሉ አድሮ መዘዙ በወያኔ ላይ ከፍተኛ ይሆናል ያሉ ክፍሎች አዲሱ ሹምም ሆነ ፓርላማ ተብየው ዝምታን መምረጣቸው አነጋጋሪ ሆኖ ይገኛል ከማለታቸው ባሻገር ጠቅላይ ሚኒስትሩ ወያኔ ከፈቀደለት አጥር ውጪ መንቀሳቀስ እንደማይችልም የሚያረጋግጥ ነው ብለዋል።
ባድመንና ሌሎች መሪዎችን ለኤርትራ ለመስጠት በወያኔ ተላለፈው ውሳኔ ከሀገር ወዳድ የፖለቲካ ድርጅቶችና ከህዝቡ ጽኑ ተቃውሞ የወረደበት መሆኑ ተሰማ። ባለፈው ሰሞን ወያኔ በውጪ ኃይሎች የቀረበለትን ከኤርትራ ጋር ያለውን የድንበር ውዝግብ ከምንም ቅድመ ሁኔታ የአልጀርሱን ውሳኔ ተግባራዊ እንደሚያደርግ ለሰጠው መግለጫ ተቃውሞ እየተሰነዘረ መሆኑ ይታወቃል። ለዚህ ጨፍንና ግብታዊ መሬት ቆርሶ የመስጠት ውሳኔ ኢህአፓ ከህዝቡ ጋር እንደሚታገለው በመግለጽ መግለጫ ማውጣቱና ሴራውን ለማክሸፍ ጥሪ ማቅረቡ የሚታወቅ ነው። ይህን ተከትሎ የትግራይ ህዝብ ይልቁንም የአዲግራት ህዝብ የአደባባይ ሰልፎችን በማካሄድ ተቃውሞ እያሰማ መሆኑን ለማወቅ ተችሏል። በሌላ አንጻር ይህ መሬትን ለሻቢያ ቆርሶ የመስጠት ውሳኔ የተደረገበት ስብሰባ ላይ ወያኔ ህወሓት በ9 ተወካዮቹ ተካፋይ የነበረና ምንም ተቃውሞ ያላሰማ መሆኑ ተዘግቧል።
እስራኞችን በነጻ ከመልቀቅ ጋር በህዝብ ላይ ግፍ የፈጸሙ የወያኔ ቁንጮች ለፍርድ መቅረብ ይገባቸዋል ተባለ። ለውጥ አለ የተባለ ቢነገርም እስካሁን የህዝብ ሀብትን በዘረፉትና በህዝብ ላይ ግፍ የፈጸሙት የወያኔ ቁንጮችን ለህግ ያቀረቡ ቅጣታቸውን ሊያገኙ ሲገባቸው ተንደላቀው ከመቀመጣቸው በላይ ሽልማት ይሸለሙ እየተባለ መሆኑ ህዝብን ለቁጣ እየቀሰቀሰ መሆኑን መረዳት ይችላል። ባሳለፍነው ሳምንት ወያኔ ለነሰባትና ሳሞራ እውቅና ይሰጥልኝ የሚል ጋጋኖ ጥሪ ማሰማቱ የሌባ አይነ ደረቅ መልሶ ልብ ያደርቅ የሚለው እየተተረተበት መሆኑን ታዝበናል። የወያኔ ቁንጮችና ገዳዮቻቸው እከሌ ከከሌ ሳይባል ሁሉም ወንጀለኞች ናቸውና ለህዝባዊ ፍርድ መቅረባቸው ይዋል ይደር እንጂ አይቀሬ ነው ተብሏል። እነ አባይ ጸሐዬ የሜቴኩ ክንፈ አዜብ ጎላ ደረከት ስምኦን ስብሐት ነጋ አርከረቁባይ አባዱላ አዲሱ ኃይለ ማርያም ሽፈራው ወዘተ በዘረፉት የህዝብ ሀብትና ባፈሰሱት የህዝብ ደም በቁጥጥር ስር ውለው ለህግ መቅረባቸው እሩቅ አይደለም ተብሏል። በቅርቡ ወያኔ ኦህዴድ በሺ የሚቆጠሩ ሹመኞችን በድክመት ማባረሩን ቢገልጽም በቁጥጥር ስር ውለው እንዲጠየቁ አለማድረጉ ህዝቡን ማሳዘኑ ታውቋል።
የዘንድሮ ክረምት ቆጥሮ ቀድሞ በመጀመሩና በርካታ አካባቢዎችን ማጥለቅለቁና የመሬት መንሸራተት አደጋ መድረሱ በስፋት ሊከሰት እንደሚችል ስጋት ማሳደሩ ተሰምቷል። ዘንድሮ ከሚያዝያ ጀምሮ የሚጥለው ዝናብ አወራረዱ ከበድ ያለ በመሆኑ በርካታ አካባቢዎች ጎርፍና የመሬት መንሸራተት አደጋ ማስከተሉ የሚታወስ ነው። በክረምቱ በከፋ ሁኔታ የጎርፍና የመሬት መንሸራተት አደጋዎች እንደሚከሰቱ ግምት እየተሰጠ ቢሆንም ለአደጋ የሚያጋልጡ አርሶ አደሮችን እና አርብቶ አደሮችን አሁን ካሉበት በጊዜያዊነት ወደ ሌላ ለማዛወር ምንም አይነት ጥረት እየተደረገ አለመሆኑ ብዙዎችን እያነጋገረ መሆኑ ተገንዝበናል። ከዚህ ሌላ እየጣለ ካለው ዝናብ ጋር በተያያዘ በአፋር በሶስት ወረዳዎች ኮሌራ መከሰቱ የታወቀ ሲሆን በሽታው በቀላሉ በውሃ አጎራባች አካባቢዎችን በዘለለ ሁኔታ ሊስፋፋ እንደሚችል ስጋት መደቀኑን ተገንዝበናል። ይህ የኮሌራ ወረርሽኝ የተስፋፋ ከሄደ የሚደርሰው ጉዳት አሰቃቂ ሊሆን እንደሚችል ስጋታቸውን የሚገልጹ ወገኖች እንደሚሉት በዚህ ወቅት ለህይወት አስፈላጊ የሆኑ መድኃኒቶች ከገበያ በተሟጠጡበት ታማሚዎችን ለማከም በእጅጉ ፈታኝ ይሆናልም ተብሏል።
የነዳጅ እጥረት እየተባባሰ መሆኑ ተሰማ። ጥርሽ ብርሽ እያለ የነበረው የነዳጅ እጥረት በአሁኑ ወቅት በስፋት እየተከሰተ መሆኑ ከተለያዩ አቅጣጫዎች ያገኘናቸው መረጃዎች ያስረዳሉ። በአዲስ አበባ በተመረጡ ማደያዎች ብቻ አልፎ አልፎ ነዳጅ እንደሚያገኙ አሽከርካሪዎች ይገልጻሉ። ከአዲስ አበባ ወጣ ሲባል አንዳንዶቹ ማደያዎች የሚሸጡት በትውውቅ ሲሆን ብዙዎቹ ማደያዎች ነዳጅ የለም የሚል ምልክት አድርገው ይታያሉ። የፍጥረት በዚሁ ከቀጠለ ህዝባዊ ቀውስ ማስከተሉና አመጽ መቀስቀሱ የሚጠበቅ ነው እየተባለ ነው።
የወያኔ አገዛዝ በእስራኤል ሀገር ያለውን ኤምባሲ ከቴሌ አቪቭ ወደ ኢየሩሳሌም ሊያዛውር እንደነበር ተጋለጠ። ከአንድ ወር በፊት አሜሪካ ኤምባሲዋን በኢየሩሳሌም ስትከፍት በስነስርዓቱ ላይ የወያኔ ባለስልጣኖች መገኘታቸውንና የኢትዮጵያ ኤምባሲንም ወደ ኢየሩሳሌም ለማዛወር እቅድ አላቸው በሚል የተሰራጨውን ዜና የወያኔው የውጭ ጉዳይ ቃል አቀባይ በጽኑ ማስተባበሉና አገዛዙ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ውሳኔዎችን እንደሚያከብር መግለጹ ይታወቃል። ሰኞ ሰኔ 4 ቀን አገዛዙ በሰጠው መግለጫ ኤምባሲውን ወደ ኢየሩሳሌም ለማዛወር በሂደት ላይ የነበረ መሆኑንና በኢየሩሳሌም የእስራኤል ፖሊሶች በኢትዮጵያ ገዳም ውስጥ ያሉ መነኮሳት ላይ የወሰዱትን የጥቃት እርምጃ በመቃወም ሂደቱን ያዘገየው መሆኑን ገልጿል። የወያኔ አገዛዝ የትራምፕ አስተዳደር ተባባሪ በመሆን ኤምባሲያቸውን ወደ ኢየሩሳሌም ለማዛወር ከወሰኑ ጥቂት ሀገሮች መካከል ኢትዮጵያ አንዷ እንድትሆን ለማድረግ እርምጃ መውሰዱ ተጋልጧል።
ወያኒ አዲስ ሹም መናገርና ቃል መግባት የሚገደው ባለመሆኑ ለግብጽ መሪ አልሲሲ የአባይ ግድብ ሲጠናቀቅ ግብጽ የምታገኘው ውሃ ይጨምራል እንጂ አይቀንስም ብሎ መናገሩ ግብጾችም የሚያውቁት ሸፍጥ ነው ሲሉ ታዛቢዎች ተችተዋል። ግድቡ ከተጠናቀቀ መሙላት ያለበት ሐይቅ ወደ ግብጽ የሚሄደውን ውሃ እንደሚቀንስ ግድቡን ገንቢዎቹ የገለጹት ነው። ግብጽ የውሃ ድርሻ ይጨምር ባይናትና ግድቡ ውሃ ሳይቀንስ ከጨመረላትማ ከመጀመሪያው ምንም ተቃውሞ ባላሰማች ነበር ያሉት ክፍሎች ወያኔ በግድቡ ውሃ ምንም የእርሻና መስኖ እንቅስቃሴ እንደማያካሂድ ቃል ገብቶ ነበር ብለው ተክሰዋል። በግልገልጊቤ 3 ላይ ብዙ ትችትና ተቃውሞ ስለመጣ ወያኔ ለጣሊያን ሳሊኒ ኩባንያ የሰጠውንና የአካባቢ ደህንነትን ይጎዳል የተባለውን የግልገልጊቤ 4 ግንባታ ስሙን ቀይሮ በዝምታ እያካሄደ ነው ተብሏል። ግድብ ስራ ወያኔ የመብራት ኃይል ለባዕድ ሀገሮች ለመሸጥ እንጂ ኢትዮጵያን ለመጥቀም አይደለም ሲሉ ውስጥ አዋቂዎች ገልጸዋል።
ጨቋኙን የጅቡቲ ኦማር ገሌ አገዛዝ በትጥቅ ትግል ሲፋል ለሚቆየው ፍሩድ የሚባለው ተቋሚ ድርጅት በመሪው በመሐመድ ካዳሚ ፊርማ ባወጣው መግለጫ ጅቡቲ በቅርጫ ገብታ መሸጧን በጥብቅ አውግዟል። አፋሮች የሚኖሩበትን የሙቻ ደሴትን ለወያኔ ባለሀብት ሸጧል ያለው መግለጫ የአሳልና አብያይቆች መሬት ለቻይና ኮር አንጋርና አካባቢው ለሳውዲ አረቢያ በመሸጥ ላይ ነው ሲል 85 በመቶ የጅቡቲን ህዝብ በድህነት የሚያሰቃየው የገሌ አገዛዝን አጋልጦታል። የገሌ አገዛዝ ወዳጁ የሆነው ወያኔ ቡድን በከባድ ቀውስ መግባቱን በማጤን ከወዲሁ የመከላከያ እርምጃዎችን መውሰድ መጀመሩ ታውቋል። በአቦክና ታጁር አካባቢዎች የምግብ ሽያጭ ቁጥጥር የተጀመረ ሲሆን የገሌ አገዛዝ ዘረኛና በኢሳዎች ላይ የተመሰረተ በመሆኑ አፋሮች ላይ ይህ ነው የማይባል ጭቆናና ፈና መቀጠሉ ተጠቅሷል። እልጫሉ ግመሎች የተገደሉና ጭነቱ የተቃጠለ ሲሆን የኃይል እርምጃው ሰዎችንም ማጥቃቱ በመግለጫው ተጋልጧል። የገሌ አገዛዝ መላ ጅቡቲን ለባዕድ አገሮች የሸጠና የጦር ሰፈሮችን የመሰረቱ ዘንድ የፈቀደ ሲሆን ሁኔታውም ለኢትዮጵያ ደህንነት አደጋ መሆኑን ታዛቢዎች አጋልጠዋል። በጅቡቲ ለወያኔ የተሰጡ በርካታ ስደተኞች አሁንም በስር ላይ መሆናቸው ይታወቃል።
Thank you.
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ ሰኔ 4 ቀን 2010 ዓመተ ምህረት በሰላም ስም በትግራይ መሬቶቻችንን አሳልፎ ለመስጠት በሚደረገው ደባ ከሚታገለው ህዝባችን ጎን እንቆም። በቅርቡ ወያኔ ከአመታት በፊት በአልጀርስ የተወሰነውና የሀገራችንን መሬት ቆርሶ ለሻቢያ የሚሰጠውን ውሳኔ መቀበሉን አሳውቆ ከባድመም ከዛላምበሳም እንደሚለቅ አስታውቋል። ይህ የህዝብን መብትና ህጋዊ ባለቤትነት የሚነካ እንደመሆኑ መጠን ይህን እርምጃ በመቃወም የአዲሮብ ህዝብ የጀመረውንና ዛሬም በባድሜ ከተማ የተካሄደውን የተቃውሞ እንቅስቃሴ ኢሃፓ ሙሉ በሙሉ መደገፉን ያስታውቃል። ኢሃፓ በኢሮብና ትግራይ ህዝብ ተደግፎ ትጥቅ ትግል ያካሄድ በነበረበት ጊዜ የአዲሮብ ክልል ወደ ኤርትራ እንዳልነበረም ጠንቅቆ የሚያውቀው ነው። በተጨማሪም ህዝቡ ራሱ ለኢሃፓና ኢትዮጵያዊነት ትግል በሰጠው ድጋፍ የተነሳ በወያኔም በሻቢያም ጠላት ተብሎ ቢጠቀም ከአቋሙ ምንም ጊዜ ያልተቀየረ መሆኑንም የምናውቀው ነው። በኢሃፓ አባልነት በርካታ የአዲሮብ ተወላጆች ህይወታቸውን ለኢትዮጵያ መስጠታቸውን ማንም ሊረሳ የሚችለው ሀቅ አይደለም። ወያኔና ሻቢያ በነበራቸው ፉክክርና ግጭት ባድሜን ምክንያት አድርገው ወደ ጦርነት ማምራታቸው ግልጽ ከሆነ ጀምሮ ሂደታቸውንና ድርጊታቸውን ማውገዛችን ይታወሳል። ሰላም በአካባቢው መስፈኑ ወሳኝ መሆኑ እንዳለ ሆኖ ይህ ሰላም ግን የኢትዮጵያን መሬት ለሻቢያ በመስጠት የሚመጣ አይደለም በሚልም ባድሜንም ዛላምበሳንም ለሻቢያ የሰጠውን የአልጀርስ ስምምነት መቀበል ስህተት መሆኑንም ያኔም ያስረዳነው ነው። መለስና ስዩም መስፍን የአልጀርሱን ስምምነት ፈርመው ለህዝብ ግን በተጨበረበረ መልክ ለማቅረብ ጥረት ያደርጉ እንደነበር የሚታወስ ነው። ወያኔ ለሻቢያ ያደረና በመሰረቱ ከሃዲ ቡድን በመሆኑ ይህን ውሳኔ ተቀብሎ ህዝብ አሻፈረኝ ሲለው ብቻ ግዛት የማስረከቡን እርምጃ እየቆጨውም ቢሆን ሳይወስድ ቀርቷል። በአሁን ወቅት ባድሜና የአዲሮብን መሬቶች እነሆ ለሻቢያ ሊያስረክብና በዚህም ትግራይንም ኢትዮጵያንም የጠቀማት መስሎ ክህደቱን ሸፋፍኖ ሊራመድ ተነስቷል። ይህን ማውገዝና አገራችንንም እንዳያስደፍር መቃወም የዜግነት ግዳጃችን ሆኖ እነሆ ከፊታችን ተደቅኗል። ኢሃፓ ከህዝብ ጎን በመቆም ይህን የወያኔ ክህደት ውሳኔ ለማክሸፍ እንደሚታገልም ቃል ኪዳኑን ያድሳል። በህዝቦች መሃል ሰላም መስፈኑ ተገቢና ተፈላጊም ነው፣ ከጦርነትም ተመራጭ ነው። ሆኖም ሌላ አማራጭ በጠፋበት ደግሞ አገርን በትግል ማስከበር ግዴታ ነው። ባድሜ ተያዘ በሚል በተደረገው ቅስቀሳ ብዙ ሺህ ዜጋ ወደ ግንባር ዘምቶ ከሻቢያ ጋር ውጊያ በመግጠም ከሁለቱም ወገን ወደ 130 ሺህ ሰው አልቋል። ያ ሁሉ ደም ፈሶ አገርን ድንበርን ለማስከበር በሚል ወያኔ ቀደምም ሲፈልግ እንደነበረው መሬቶቹን ለሻቢያ ለማስረከብ መወሰኑና ይህንንም የለየለት የክህደት ውሳኔ ለሀገር ጠቃሚ አድርጎ ለማቅረብ መነሳቱ በጥብቅ መወገዝ ያለበት ነው። ወያኔ የፖለቲካ ድልዳሉን ለማመቻቸት የሀገራችንን መሬት አሳልፎ መስጠት ልማዱ ሆኗልና ይህን ማስቆም ደግሞ የዜጎች ሁሉ ኃላፊነት ሆኖ ይገኛል። ትግራይን በተመለከተ ማንም ሌላ ሹም ወይም ተለጣፊ ቅንጣትም ውሳኔ ሊያደርግ የማይችል መሆኑ የሚታወቅ ሲሆን ለሻቢያ ጠቃሚ የሆነ እንዲህ አይነት ውሳኔ ሊያደርጉ የሚችሉት የወያኔ ቁንጮዎች ብቻ መሆናቸው ምንም ጥርጥር የለውም። የአልጀርሱን ውሳኔ መቀበል ኢትዮጵያን ባያሌው መጉዳት መሆኑ ሀቅ ነው። ይህ መሰመር ይኖርበታል። ሰላምና መልካም ጉርብትና መፈለግ አገርን ቆርሶ ቆራርሶ በመስጠት ሊገኝ የሚችል አይደለም። ስለዚህም የወያኔ ውሳኔ ጸረ ኢትዮጵያና የካሃዲዎች ውሳኔ ነው። አጥብቀንም እንቃወመዋለን። ይህን እየተቃወመ ካለው ህዝባችን ጎንም እንቆማለን። ወያኔ ወጥሮ የያዘውን የህዝብ አመጽ ለማርገብና ለማስቆም በርካታ ሻጥሮችን ጎንጉኖ በስራ ማዋል ጀምሯል። ለውጥ እየመጣ ነው፣ ልፈፋውም የዚሁ አካል ነው። ከሻቢያም ጋር ለመስማማት በአሜሪካና ሳውዲ አጋፋሪነት መነሳቱም የዚሁ አካል ሲሆን የሀገራችንን ግዛት ቆርሶ ሊሰጥ የተነሳውም ለዚህ ነው። ጸረ ወያኔ ትግላችን መቀጠል ያለበት ሲሆን ባድሜና ዛላምበሳን ማስከበር ቀነቀጠሮ የማይሰጠው ስምሪታችን መሆን አለበት። ወያኔ እና ጭፍሮቹ በሄራዊ ክህደታቸውን ለመሸፈን በርካታ ማደናገሪያዎችን ማሰራጨት የጀመሩ ሲሆን አሰብን ሻቢያ ሊለግሰን ነው ወዘተ አይነቱ ሁሉ ከንቱና ተራማጭ በርበር መሆኑን ባለመሳት ወያኔ ድንቀውመውና አገራችንን ድናስከብር ይገባል። በግንባር ከመገኘው የትግራይና ያዲሮክ ህዝብ ጎን ይሃፋ እንደቆመ ይከተላል። በጋራ ትግ አገራችንን እናስከብር ካዲዮን የወያኔ ቡድን በጋራ ትግ እናስወግደው።
የግሎባላይዜሽንን ድንበር ዘለልና ዘርፈ ብዙ ጣልቃ ገብነትን መቋቋም የሚቻለው በተባበረ የህዝብ ትግል ብቻ ነው። አምሩ በለጠ ከአዲስ አበባ። ዛሬ ባለንበት የግሎባላይዜሽን ዘመን ኢትዮጵያ ሀገራችን ለከፋ አደጋ ተጋልጣለች የሚለው ተጨባጭነት የሁሉም ኢትዮጵያዊው የጋራ ድምዳሜ የሆነ ከመጣ ከራርሟል። ይህ ሀገራዊ ችግር የጋራ ሀገራችንን ጎድቷል። ያንዳንዱ ዜጋ ቤት አንኳክቷልና የሁሉም ኢትዮጵያዊ ጋራ ህመም የሆነ መምጣቱ በተጨባጭ እየታየና እየተስተዋለ ያለው እውነት ነው። ከወያኔና ከባለሞልቻቸው በስተቀር የኢትዮጵያ ህዝብ ከወያኔ ጨቋኝና ዘረኛ አገዛዝ እስከ ወዲያኛው ለመገላገል መራር ትግል እያካሄደ ያለውም ለዚህ ነው። ወያኔ የተለያዩ የፖለቲካ ማደንዘዣ ቁማሮችን እየተጫወተ ትግሉን ለማደብዘዝና ለማኮላሸት ጥረት እያደረገ መሆኑም ያደባባይ ምስጢር ነው። ወያኔና ተባባሪ ጠላቶቻችን ይህን የተለመደ የፖለቲካ ቁማር ሊጫወቱ እንደሚችሉ ሳይታለም የተፈታ ነው። ነገም ከነገ ወዲያ ይህን መሰሪ ተግባራቸውን መቀጠላቸው የማይቀርና የማያቆም መሆናቸውን በተጨባጭ እየተመለከትን ነው። ስለ ኢትዮጵያ ሀገራቸውና ወገናቸው የሚጨነቁ ወገኖች ኢትዮጵያንና ኢትዮጵያውያንን ወደ ነጻነትና የድል ማማ ለማድረስ ወዳጅና ጠላትን በቅድሚያ አበጥሮና አንጠጥሮ መለየት ዋነኛ የትግላችን መሳሪያ መሆን እንዳለበት አበክረው ይናገራሉ፣ ይመክራሉ፣ ይጽፋሉ። እውነት አላቸው። ከገዳይ ጋር መተቃቀፍ ሞትን ማፋጠን ነው። ከጠላት ጋር አብሮ በመሰለፍ ብዙ ርቀት መጓዝ አይቻልም። ትግል ይጨናገፋል፣ ይኮላሻል፣ ይመታል። እነዚህን እውነቶች እንማርባቸው፣ እንወቃቸው፣ እንመርምራቸው የምንል ከሆነ የሀገራችንን የቅርብ ትዝታዎችን ማስታወስ ይቻላል። 1997 የህزب ትግል የመከነውና የተቆላሸው የውስጥ ካዲ ባንዳዎችና የባንዳ ኃይላት የባዕድም ኃይላት የተቀናባበረ ሲራ እንደነበር መካዳ ይቻላል። ከግማሽ ምዕተ ዓመታት በላይ የኢትዮጵያ ህዝብ ትግል የመከነና የተቆላሸ ያለው በውስጥ አገር በቀል በሆኑ ባንዳዎችና በባዕዳን ኃይላት የተቀናባበረ ሲራ መሆኑን መዘንጋት ወይም ለማድበስበስ መሞከር ትልቅ ስህተት ነው። የወጋ ቢረሳ የተወጋ ይረሳም ነውና ነገሩ ታሪኩን ይረሳ ስህተቱን ይደግማል ምክንያቱስ ከተባለ ምላሹ ከስህተቱ አይማርምና ነው። 1997 ዓመተ ምህረት የኢትዮጵያ ህዝብ ትግል መምከንና መኮላሸት እንደነልደቱ የመሳሰሉ ካዲዎችና ከውጭ ደግሞ እንግሊዝና አሜሪካ ትልቁን ድርሻ መጫወታቸውን የምንረሳው ሊሆን አይገባም። በረጅሙ የኢትዮጵያ ታሪክ ውስጥ እንደወያኔ ያለ የለየለት ጸረ ኢትዮጵያና ጸረ ህዝብ ሆኖ የበቀለ ዘረኛና መሰሪ አገዛዝ አልታየም፣ ከታሪክም አልተነበበም። ለዚህ ነው የኢትዮጵያ ህዝብ ወያኔን አክንትፍ ብሎ እንደምራቁ የተፈው። ዛሬ የኢትዮጵያ ህዝብ ቀርቶ ለባዳን ቱጃሮች የሚቸረቸረው የጋራ ሸንተረር የሚያስጨፈጭፈው የደን ሀብት እንዲሁም ህይወታቸው ከደን ሀብት ጋር የተቆራኘው የዱር እንስሳት ሳይቀሩ ጥላቻቸውን እየገለጹ ነው ቢባል ማጋነን አይሆንም። እንደ ሰው አይጻፉት አይናገሩት እንጂ በርካታ የዱር እንስሳቶችን ወደ ጎረቤት ሀገራትም እየተሰደዱ ነው። ለምን ቢባል ኢትዮጵያ አልተመቻቸውም። አጭር ምላሽ ነው። ስለዚህ ወያኔ ለኢትዮጵያ ሀገራችን ለተፈጥሮአዊ አካባቢ ሀብቶቿ እንዲሁም ለህዝቦቿ የለየለት ጠላት ነው የሚለውን ድምዳሜ ማስተባበል ከቶ አይቻልም። ለመሆኑም ወያኔ የለየለት ጠላታችን እንጂ ወዳጃችን ብሎ ከጉያው ለመለጠፍ መሞከር ስህተት ብቻ ሳይሆን በሬ ካራጁ ጋር ይሄዳል እንደማለት ነው። በሌላ በኩል ወያኔ በኢትዮጵያ ህዝብ እየተጠላ ኢትዮጵያን እያፈረሰ ህዝብ መራር ትግል ያካሄደበት ለምን ለ28 ዓመታት ያህል ሊገዛ ቻለ ለሚለው ጥያቄ ወደ ምላሽ ለመጠጋት የዓለማችንን ውስብስብ ጉዳዮችና ባህሪያትን ከግሎባላይዜሽን አካሄድ ዘዴና ስልቶች ጋር አጣምሮ ባጭሩ መመልከት ተገቢ ነው። ግሎባላይዜሽን ዓለምን በባህል፣ በኢኮኖሚ፣ በዲሞክራሲና ቴክኖሎጂ ማስተሳሰር እንዲሁም ድህነትን መቀነስ ዋና ዋና ዓላማዎቹ መሆናቸውን በወረቀት ላይ በሚያማምሩና አማላይ የተሽሞነመነ መረዳት ተገቢም ነው። ቃላቶቹ ትክክለም ነው። የግሎባላይዜሽን መርህና ዓላማዎች በወረቀት ላይ ተሽሞንመኑ ለተመለከታቸው በተለይም በእጦትና ድህነት ለሚሰቃይ ሀገራት ዘንድ አማላይ የወረቀት ላይ ስራዎች እንጂ የተግባር አለመሆናቸውን መረዳት አለመቻል በስፋት እየተስተዋለ ነው። ግሎባላይዜሽን በኢንዱስትሪ በበለጸጉ ሀገራት መንግስታትና ድንበር ዘለል ኩባንያዎቻቸው እንዲሁም በታዳጊ ሀገራት በሚፈጥሯቸው ሞግዚትና ሻንጉሊት መንግስታት መካከል የሚደረግ የከክልኝ ልከክል የሁለትዮሽ የጥቅም ስብጥር ግንኙነት የሚያበረታታ ነው። በዚህ ግንኙነት የበለጸጉ ሀገራት ተጠቃሚ፣ ደሃ ሀገራት ደግሞ የበለጠ ተጎጂ የሚሆኑበት ሚዛን የሳተ ብለው ተቋማቸውን የሚያሰሙ ምሁራን ቁጥር ቀላል የሚባል አይደለም። ግሎባላይዜሽን ዛሬ ከሚኮነንባቸው በርካታ ነገሮች ውስጥ በታዳጊ ሀገራት ላይ በካፒታል ፍሰት ስም አካባቢያዊ ተፈጥሮ ሀብት ውድመት ላይ በሚፈጽሙት ኃላፊነት የጎደለው ተግባር፣ በኢኮኖሚ ምዝበራ፣ በታሪክ ማዛባትና ማጥፋት ተግባር መሰማራታቸው፣ የባህል ወረራን በስፋት በማካሄድ የትውልድ የማምከን ስራዎቻቸው በኢንዱስትሪ የበለጸጉ ሀገራት ይወነጀሉባቸዋል። ግሎባላይዜሽን በማር የተለወሰ ሬት ነው ብለው የሚከራከሩ ፖለቲከኞች፣ የኢኮኖሚ ሙያተኞች፣ የአካባቢ ተቆርቋሪ ጠበብቶችን ማግባባት ያልቻለና ጨቃጫቂ የሆነ የዘመናችን ፍልስፍና ነው። ዓለም አታላይ፣ ዓለም ውሸታም፣ ዓለም ቀበጥባጣ፣ ዓለም አማላይ፣ ዓለም ድብቅ ወዘተ የሚሉ ስንኞች በስነ ጽሑፍና ስነ ግጥም ስንኝ እየተቋጠረባቸው የመመልከታችን ምስጢርም ዘመናችን በእነዚህ ቡድኖች ተቦክቶ የተጋገረ ለሁሉም በኩል የማይበላ ዳቦ መሆኑን ነው። የደሃ ሀገራት ህዝቦች የማይቋደሱበት ማዕድ ማለት ነው። የግሎባላይዜሽን ዓለም አቀፋዊ የኢኮኖሚና የፖለቲካ ግንኙነት በበለጸጉ ሀገራት ተጠቃሚነትና በታዳጊ ሀገራት ተጎጂነት ላይ የተመሰረተና ሚዛኑን በሳተ ግንኙነት ላይ የተመሰረተ መሆኑን መካድ አይቻልም። የደሃ ሀገራት ሀብት ይዘረፋል። አካባቢዎች ኃላፊነት በጎደለው አጠቃቀም ይጎዳል። ወጣቶቻቸው በባዕድ ባህል ወረራ እንዲደነዝዙ በትጋት ይሰራባቸዋል። ስለዚህ የግሎባላይዜሽንን ውስጥ ሚስጥርን በሚገባ ሳይረዱ ሳይመረምሩ ወደ ግሎባላይዜሽን ባህር ለዋና የሚገባበት እንዳልሆነ ምሁራኖቹ ይመክራሉ። በሌላ በኩል ሀገራት ራሳቸውን ከግሎባላይዜሽን አግልለው የሚኖሩበት ዓለም እንዳልሆነም አበክረው ይመክራሉ። ሀገርና የህዝብን ጥቅም ማስከበር አለማስከበሩን በጥሞና እየገመገሙና እየመረመሩ የሚገባበት ዓለም መሆኑን ምሁራን ያሰምሩበታል። ከቀዝቃዛው ዓለም ጦርነት በኋላ በኢንዱስትሪ የበለጸጉ ሀገራት ዓለምን በበላይነት የመግዛት የረጅም ጊዜ ቅዠት እቅድ ይዘው እንደሚንቀሳቀሱ ከግሎባላይዜሽን መርህና የተግባር እንቅስቃሴዎች መረዳት የምንችለው በርካታ መሆናቸውን በግልጽ ይታያል። ከዚህ አንጻር የበለጸጉ ሀገራት ዓለምን በእጅ አዙር ቅኝ አገዛዝ በቁጥጥራቸው ስር ለማድረግ የሚራወጡበት ዘመን መሆኑንም ባንክሮ መመርመር ይገባል። የዘመነ ግሎባላይዜሽን የእጅ አዙር ቅኝ አገዛዝ ከቀድሞ ቀጥተኛ ቅኝ አገዛዝ የሚለየው አካኪ ዘራፍ እያለ ታንክና ሚሳኤል ወይም የጦር ጀቶችን አሰልፎ መውረር አለመቻሉ ነው። በቀጥታ በወታደራዊ ኃይል መውረር አስፈላጊ ሆነ ከተገኘም ለማድረግ ወደኋላ የማይሉ መሆናቸውን በሶሪያ፣ በኢራቅ፣ በሊቢያ ወዘተ ላይ የተደረገውን የተቀናጀ ጥቃት ወረራ ልብሏል። የዘመነ ግሎባላይዜሽን የእጅ አዙር ቅኝ አገዛዝ መተብተቢያ ገመዶቻቸው ስልቶቻቸውና ዘዴዎቻቸው ምንድናቸው የሚሉትን ባጭሩ መመልከት ይጠቅማል። ሀ የመጀመሪያ እርምጃቸው የሚያተኩረው አገራዊ አንድነታቸውና ህዝባዊ አብሮነታቸው እንዲሁም የረጅም ታሪክ ባለቤት የሆኑ ታዳጊ ሀገራት ቀዳሚ የተዘዋዋሪ ጥቃት ኢላማዎች ይሆናሉ። እንደ ኢትዮጵያና በባለ ረጅም ታሪክ የሰው ዘር መገኛ የራሷ ፊደል ያላት የግብርና ስራ ከተጀመረባቸው ሀገራት በቀዳሚነት መጠቀስ የመሳሰሉት ይጎረብጣቸዋል፣ ያማቸዋል። የዚህ ዋና ምክንያታቸው ለጊዜው ስነ ልቦናዊ፣ ፖለቲካዊና ኢኮኖሚያዊ ሲሆኑ እንደሚችሉ መገመት አይከብድም። ለዚህ ተግባራቸው ተባባሪና ፈጻሚ መሆን የሚችለውን ወያኔን አቅፈውና ደግፈው ከሚኒክ ቤተ መንግስት አስገቡልን ከኢትዮጵያ በተጨማሪ የሶሪያንና የኢራቅን የተቀናጀ ማጥፋት ወረራን ደርቦ ማንሳት ይቻላል። ለ ይህንን ሀገራዊ ጥንካሬ ለመሸርሸር የታዳጊ ሀገራት ምሁራንን በምንዳ እየገዙ የሴራው ተባባሪ እንዲሆኑ ያደርጋሉ። ወደ ስልጣን እንዲወጡና የሞግዚት መንግስት በእነዚህ ስብስቦች እንዲቋቋም ይዳርጋሉ። ከማስተዋወቅ እስከ ማስመረጥ የደረሰ ድጋፍና እውቅና እንሰጣሉ። ለተጭበረበረና ጸረ ዲሞክራሲ ለሆነ የምርጫ ድራማን ድጋፍና እውቅናን በመስጠት ጸረ ዲሞክራሲ ተግባራትን ይፈጽማሉ። የ1997 ዓመተ ምህረት በተጭበረበረ ምርጫ ሂደትን ነጻ ፍትሃዊና ዲሞክራሲያዊ ነበር ብሎ እውቅናን ለወያኔዎች ለመስጠት እንግሊዝና አሜሪካን ቻይናን የቀደማቸው እንዳልነበረ እነሱ ቢረሱት እኛ እንረሳው። ሐመሮሃ የደለበ የተፈጥሮ ሀብት ባለቤት ሆኖ መገኘት በዘመነ ግሎባላይዜሽን የጥቃት ኢላማ እንደሚያስደርግ የበርካታ አፍሪካ ሀገራት ላብነት ማንሳት ይችላል። ይህንን የደለበ የወርቅ፣ የመዳብ፣ የአልማዝ፣ የነዳጅ ወዘተ ሀብታቸውን በግላጭ ለመዝረፍ ሲሉ ብቻ በቋንቋ፣ በሃይማኖት፣ በብሔር እየከፋፈሉ የጦር አውድማ በማድረግ ሰላማቸውን ያሳጣሉ። ከግጭት ቋሽና መሪዎች ወይም ከአሻንጉሊት መንግስታት አገዛዦች ጋር በመመሳጠር ሀብታቸውን ይዘርፋሉ። መ በታዳጊ ሀገራት ወጣቶች ላይ የሚከፈተው የባህል ወረራና ትውልድ የማምከል ሌላው የማንበርከት ዓላማቸው ነው። የምዕራብ ሀገራት ባህል ተሸካሚ እንዲሆኑ ይሰራባቸዋል። የሐሺሽ፣ የሺሻ፣ የዝሙት፣ የዳንኪራ ቤቶች ምርኮኛ እንዲሆኑ ዘመቻ ይከፈትባቸዋል። የወጣቱን ትውልድ መምከን ደግሞ ሞግዚት የታዳጊ ሀገራት ገዢዎች ይፈልጉታል። ስልጣናቸው እንዳይናጋ የበቃ የነቃ ትውልድ እንዲፈጠር አይፈልጉምና ነው። ተመሳሳይ ጾታ ግንኙነት ዘመቻ ይከፈትባቸዋል። የበለጸጉ ሀገራት መንግስታት በታዳጊ ሀገራት ላይ የሚኖራቸው ጠንካራ የሃይማኖትና የባህል ወረራን በታዳጊ ሀገራት ወጣቶች ላይ በማስረጽ እውነትን ሸምጥጦ እስከ መካድ የደረሰ ጉዞን ይመርጣሉ። ተመሳሳይ ጾታ ግንኙነትን የሰብአዊ መብት አድርጋችሁ ተቀበሉ የሚሉ ኑዛዜያቸውን ዘመቻቸውን ላብነት መጥቀስ ይቻላል። ለእኔ እስከሚገባኝ ድረስ ሰብአዊ መብት ማለት የሰው ልጅ ሰው በመሆኑ ብቻ የተጎናጸፋቸው ተፈጥሯዊ መብቶቹ ናቸው። ወንድ ወይም ሴት ሆኖ መወለድ ተፈጥሯዊ ነው። ወንድና ሴትም የጾታ ግንኙነት ወይም ጋብቻ መፈጸም ተፈጥሯዊ መብታቸው ነው። ወንድ ከወንድ ወይም ሴት ከሴት ጋር የጾታ ግንኙነት ወይም ጋብቻ መፈጸም ተፈጥሯዊ አይደለም። በእኔ እምነት የተመሳሳይ ጾታ ግንኙነትም ሆነ ጋብቻ በሃይማኖትም በባህልም ውግዝ ነው። ኢትዮጵያዊ ባህልም የሚቀበለው አይደለም። እነ ኦባማ ግን ይህንን ይሰብኩልናል። ሰ በኢንዱስትሪ የበለጸጉ ሀገራት በታዳጊ ሀገራት ሞግዚትና ሻንጉሊት አገዛዝ መፍጠር የጥቅም ማስጠበቂያ ገዢ ሀሳባቸውና ተግባራቸው ነው። ለዚህ ደግሞ በቀጥታ የህዝብ ትግል እስከ መንጠቅ የደረሰ እርምጃን ይወስዳሉ። የበለጸጉ ሀገራት በሞግዚት የታዳጊ ሀገራት አጋር መንግስቶች ላይ የህዝብ ትግል መረር ከረር ሲልባቸው የበለጠ ተጨናቂዎች፣ ተጠባቢዎች መስሎ ይታያሉ። ለዚህ ጽሑፍ ያነሳሳኝ ዋና ምክንያት ይኸው ዘመቻቸው በኢትዮጵያ የለውጥ አየር ላይ እያንዣበበ መሆኑን በመታዘቤ ነው። የኢትዮጵያ ህዝብ ለተከታታይ አመታት ወያኔን አምርሮ ታግሏል። የህወት መስዋዕትነቶችም በተለያዩ አገሪቱ ክፍሎች ተከፍሏል። የህዝብ ትግሉ የወያኔን አገዛዝ ከጭንቀት ውስጥ አከተታል። ይህን የህዝብ ትግል የወያኔ አገዛዝ ወነኛ አገዛዝ ስልቱ የነበረውን ተፋፍሎ የመግዛት አባዜውን ሰብሮበታል። ህዝቡ መከፋፈል ይብቃን ብሏል። የአማራው ደም የኦሮሞ ደም የጉራጌው የሶማሌ የአፋር ወዘት ደም ደሜ ነው ብሎ አንድነቱን ማንሳቱ የወያኔን ቅስም ሰብሯል። ወያኔ በቃህን የህዝብ መታገያ መፈክርና ጥያቄ ሆኗል። ይህንን የህዝብ ትግል ለማዳከም ወይም ለማጨናገፍ በወያኔ እየተሸረቡ ያሉ ሴራዎች እንዲቀጥሉ መሆናቸውን መከታተል ይፈልጋል። በደቡብ ኢትዮጵያ በሞያሌ በጌዲዮ በቤኒሻንጉል ወዘተ እየታዩ ያሉት ህዝብ ከህዝብ ግጭቶች ፈጣሪም ተንኳሹም ወያኔ መሆኑን ልብ ይሏል። የአማራ መፈናቀል ያጤኗል። በሌላ በኩል ይህን ለስር ነቀል ለውጥ ለማምከን ወይም ለማኮላሸት ሲባል የሚሯሯጡ የባዕድ ኃይላትና የወያኔ ቅጥረኞች ወገኖችን መመልከት የተለመደ ሆኗል። ከአገር ህልውና በላይ የወያኔ ህልውና አሳስቧቸው የህዝብ ጥያቄን ሲያድበሰብሱ እየተመለከትን ነው። የወያኔ ተጠጋግኖ በስልጣን መቆየት ኢትዮጵያን ያጠፋል እንጂ አያድንም። ወያኔን እንጠግነው፣ ወያኔን እንታረቀው ወዘተ ለእኔ መፍትሄ መስሎ አይታየኝም። ወያኔ በደም የተጨማለቀ በሌብነት የተዘፈቀ በመሆኑ መፍትሄው የህዝብ ጥያቄ የሆነው ስልጣን ይልቀቅ ነው። ወያኔ ይህን የህዝብ ትግል ለመቀማት ሲባል የህዝብ ባለ ውለታነት በማወቅም ባለማወቅ ሲነጋ መስማት ወይም በሌሎች ሲሰጥ መስማት በግል ያሳዝነኛል። ሀገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚለው የኢጣሊያን ዘመን ጀግኖች ብሶትን አስታወሰኝ። የታሰረው ሊፈታ ብሎ የታገለው የታሰረውና የሞተው የኢትዮጵያ ህዝብ ሆኖ እያለ አንዳንድ ከስር ተፈቶ ጎኖቻችን ከህዝብ ልቅ ለምዕራብ ሀገራት ምስጋና ሲቸሩ መስማት አሳዝኖኛል። በውጭ ሆነ በሀገር ቤት የሚኖሩ ምሁራን የወደፊት ኢትዮጵያን ዕጣ ፈንታ የተሳካ እንዲሆን ለህዝብ አደራ መስጠት በዋነኛ ሲገባቸው አደራውን በዋነኛነት ወደ ወያኔው ጠቅላይ ሚኒስትር ማዘንበላቸው በግል ያሳዝኖኛል። ከህዝብ በተለይ ሆኖ በተደጋጋሚ መሰማቱ መንስኤውን ትቶ ውጤቱ ተገቢ አይደለም የሚል እምነት አለ። መፍትሄ ሊሆን የሚችለው ለቀጣይ ስር ነቀል ለውጥ ህዝብን ማስተማር፣ ማደራጀት፣ ታግሎ ማታገል ብቻ ነው። ኧረ የታዳጊ ሞግዚት ገዢዎችና የበለጸጉ ሀገራት የምዝበራ ሰንሰለት በዘመናችን በመረብ የተያያዘ መሆኑ ሌላው የግሎባላይዜሽን አስከፊ ገጽታ ነው። እንደ ዓለም የገንዘብ ድርጅት፣ የዓለም ባንክ የመሳሰሉ ተቋሞቻቸው በደሃ ሀገራት ህዝብ ስም ገንዘብ በብድር በእርዳታ ወይም በባጀት ድጎማ ስም ይሰጣሉ። እዳው በሀገርና በህዝብ ላይ ይከመራል። የተሰጠው ገንዘብ በአብዛኛው በታዳጊ ሀገራት ገዢዎች እየተዘረፈ ተመልሶ ወደ በለጸጉት ሀገራት የባንክ ሂሳባቸው እንዲቀመጥ ይደረጋል። የወያኔ ገዢዎች በበርካታ ቢሊዮኖች የሚገመት ገንዘብ ወደ አውሮፓ፣ አሜሪካ፣ ቻይና ወዘተ ማሸሽ መቻላቸው የዚህ የተቀናጀ ዝርፊያ ውጤት ነው። በመጨረሻም ዘመነ ግሎባላይዜሽን ፍትህ የሌለበት ኃይል የነገሰበት ምዝበራና ዘረፋ የገነነበት በከክልል ከክልል በገዢ መካከል የሚፈጠርበትና የሚካሄድበት መድረክ ነው። እንደ ኢትዮጵያ ያሉ ታዳጊ ሀገራት የዚህ ዘመን ፍልስፍና ተጎጂዎች ናቸው። ለዚህ ነው ታዳጊ ሀገራት እያንዳንዷን ግንኙነት ሳያጤኑና ሳይመረምሩ ወደ ግሎባላይዜሽን ባህር ገብተው መዋኘት የለባቸውም የሚባለው። ይህንን ዓለም አቀፋዊና ሀገራዊ የጭቆና መረብ መበጣጠስ የሚቻለው በታዳጊ ሀገራት ህዝቦች የተባበረ ኃይል ብቻ ነው። በባዕድ አገልጋዮችና ምንደኞች ማዕቀብ መጣል። እዚህ ደግሞ አቀኛ ምሁራን ከምንደኞች አቀኛ ፖለቲከኞቻችን፣ ከባዕድ ቅጥረኞች ባንዳን ከታጋይ መለየት ለኢትዮጵያ ህዝብ ዛሬም ትልቁ የቤት ስራ ነው።
Thank you. ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ ሰኔ 4 ቀን 2010 ዓመተ ምህረት በከተማም በገጠርም ህዝብ ማፈናቀሉ ያብቃ። ዘረኛነትን መሰረት ያደረገውና በጭካኔ የተሞላው የወያኔ ህዝብን የማፈናቀሉ እርምጃ ተጠናክሮ በመቀጠል ላይ በመሆኑ ይህ ኢሰብአዊ ድርጊት ያበቃ ዘንድ ህዝብ የተቃውሞ ትግሉን እንዲያጠናክር ኢሃፓ ጥሪ ያደርጋል። አማራውን የማፈናቀሉ እርምጃ የወያኔ አገዛዝ ዋና መለያው ሆኖ የዘለቀ ሲሆን በቅርቡ በሆሳዕና ጭምር በሺዎች የሚቆጠሩ አማራዎች ከቀያቸው በጭካኔ መፈናቀላቸውን ልናውቅ ችለናል። ይህ አልበቃ ብሎ ዋጋ ያላቸውን የከተማ ቦታዎች በእጁ ለማስገባት ወያኔ ቤቶችን እያፈረሰ በክረምቱ ሳይቀር ነዋሪዎችን ለጎዳና ተዳዳሪነት እየዳረገ መሆኑ ቀጥሏል። ለውጥ መጣሊኑን የሚቃጡት ይህ ዝርፊያና ማፈናቀል ተጠናክሮ ሲካሄድ ድምጽ ያላሰሙ ከመሆኑ ባሻገር ታሪካዊ የሆኑ የአዲስ አበባ ከተማ ቦታዎችን ገዳም ሰፈር፣ ጣሊያን ሰፈር፣ ሶስተኛ ማዕከላዊ ወዘተ ቤቶችን አፍርሶ ፎክስራውን ለወያኔ ኩባንያ ሳንሻይን ከወዲሁ መስጠቱ ሊታወቅ ተችሏል። መፈናቀሉንና የቤቶች መፍረስን በመቃወም የተጀመሩ እንቅስቃሴዎችን ኢሃፓ ሙሉ በሙሉ ይደግፋል። ከቀያችን ሆነ ቤታችን አንለቅም በሚል ጽኑ አቋም መያዝና መታገልም አስፈላጊ ነው። ይህንን ትግል መደገፍና ማጠናከርም የሁሉም ግዴታ ነው። ወያኔ የኢትዮጵያ ንብረቶችን ሁሉ ለራሱ ባለሀብቶች እንዲሁም ለአረቦችና ቻይና ሊቸበችብ መነሳቱ ይታወቃል። ይህ ጸረ ህዝብ አገዛዝ በአገር አጥፊነቱ ገፍቶበት ህዝብን ሊበድል፣ ሊያሰቃይ፣ ሊበዘብዝ ቆርጦ መነሳቱን የሚያረጋግጥም ነው። ያለፈው ያየነውና የኖርነው ስቃይ ቀጣይ ሆኖ ድሃው ስቃዩ በዛ በረከተ እንጂ ከለውጥ ወሬ ባሻገር አሁንም ወያኔ ጥርሱን ያገጠጠ ጅብ ሆኖ መቦጫጨቅ መቀጠሉ እየታየ ነው። ትግላችን ተጠናክሮና ተስፋፍቶ መቀጠሉ ወሳኝ ነው። ህዝብ ሲፈናቀልና ለመከራ ሲዳረግ ከንፈር መጠጣው መበርከቱ ሳይሆን ይህ እንዲቆም ቀበቶን ጠበቅ አድርጎ ህብረትና ቁርጠኝነትን አጠናክሮ ጸረ ወያኔውን ትግል ማፋፋሙ ወሳኝ ነው። የወያኔ ጸረ ህዝብነት አሁንም ቀጥሏል እንጂ ምንም የተለወጠ የለም። የፖለቲካውና የኢኮኖሚ ስልጣኑን በእጁ ያስገባው ወያኔ በዝበዛውና ሰው በላር ምጃውን የሚቀንስ ሳይሆን የሚያስፋፋ እንደሆነ ቀጥሏል። ማፈናቀሉና ቤት ማፍረሱ አልቆመም። ባሰንጂ ይህን ማስቆም የምንችለው በትግሉ መፋፋም ብቻ ነው። በመለላም ሆነ በመደለል ሊሆን አይችልም። ቀደም እንዳየነው ሁሉ ለሚፈርሱ ቤቶች በቂና ተገቢው ካሳ የሚከፈል ካለመሆኑ ባሻገር በፈረሱት ቦታ ፎቅ ሰሪና ተጠቃሚ ወያኔዎች ራሳቸው ናቸው። ህዝብ ቤት ንብረቱ ተደምስሶበት መንገድ መጣሉ የታየም ነው። እየቀጠለ ያለውም ይኸው ነው። በገጠርም አማራው በተለይ በግፍ ሲፈናቀል መሰደድና አለምንም እርዳታ መሰቃየት እጣ ከፍሉ ሆኗል። በልዩ ኃይል ብዙ ሺህ ዜጎች መፈናቀላቸውና በርካታዎችም ወደ ኬንያ መሰደዳቸው በይፋ ይታወቃል። ተጨባጭ ሁኔታ የሚያሳየን ግፈኛውና ዘረኛው የወያኔ አገዛዝ አሁንም የበላይ ሆኖ መቀጠሉን ነውና የተጀመረውን ህዝባዊ አመጽና ትግል ከግብ ማድረስ ይጠበቅብናል። አደናጋሪዎችና የወያኔ ትግል አደናቃፊዎችን ወግድ ብለን ለሐቀኛና ለሚጨበጥ ህዝባዊ ለውጥ ትግላችን ይጠናከር። ህዝባዊ ትግሉ ይፋፋም።
ፈርዶበት አማራ ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋውጥቶ እግሩ ተሸርሽሮ የግፈ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባ ባለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነና ጥፍቶ ከርቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ
አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝም ልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰለሞ የባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም ማገሩናት አገሩናት ክብሩ ለሰንደቃ አላማ መሞቱም መኖሩ ባላ ልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገር እንብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ግንዱን አጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልክል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
ሰማይ ምን አለ ከደጀ አይ